ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸው እና የሚያድግ ባህር እንዲኖራቸው አውድ ለመፍጠር ብዙ የስልጠና ዘርፎች አሉ።
የሰማችሁት ኪሮቤል ታምራትን ነው። በሐመረ ብርሃን የብራና መጽሐፍት ስራ ድርጅት አጋር መስራችና እደ ጥበበኛ ነው። ድርጅቱ ከሰሞኑ ስላቀረበው የብራና ውጤቶች አውደ ርዕይ በምሽቱ ያጫውተናል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ቀዳሚው መሰናዷችን ጥንታዊውን የብራና መጽሐፍት ዝግጅት ጥበብ ለአዲሱ ትውልድ ለማስተዋወቅ ስላለመው አንድ አውደ ርዕይ ይነግረናል። ከሰሞኑ በአዲስ አበባ የተከናወነውን አውደ ርዕይ ያሰናዳው ሐመረ ብርሃን የብራና መጽሐፍት ስራ ድርጅት ነው። ከአዘጋጆችና ጎብኚዎች ጋር ያደረግነው ቆይታ በመቀጠል ይደመጣል።
ከሰሞኑ አዲስ አበባ ፒያሳ አሮጌው ፖስታ ቤት ቅጽር ግቢ እግር ጥሎት የሚከሰት እንግዳ ቢኖር ከጥንታዊ የኢትዮጵያን እደ ጥበብ ትሩፋቶች መካከል አንዱ ስለሆነው የብራና መጽሐፍት አዘገጃጀት አይን ከፋሽ ትዕይንት የመመልከት እድል ያገኛል።
ከፍየል ቆዳ ማዘጋጀት ጀምሮ ስዕሉን፣ ሀረጋቱን፣ ድጎሳውን፣ ማይደሩን ጨምሮ ሙሉን የብራና መጽሐፍት ዝግጅትን እንዲሁም በተጓዳኝ የሚሰራቸውን የቅርጻ ቅርጽ ከተለያዩ ማዕድናት የሚሰሩ ከነሐስ፣ ከብር፣ ከወርቅ፣ ከመዳብ የሚሰሩ ብራዎችን፣ ጌጣጌጦችን፣ መስቀሎችን፣ የተለያዩ ቅርጽ ያላቸውን መሳሪያዎች፣ ተግባረ እዱንና ሙሉ ምርቱን ደግሞ ሁሉም እንግዶቻችን ለማቅረብ የአባቶቻችን ጥበብ እንዲህ እንደነበረ ትውልዱም ደግሞ በገቢር ሲካወነው እንዲመለከቱ ሳይ የአውደ ርዕይ ነው የተዘጋጀው።
የሰማነው ኪሮቤል ታምራትን ነው። ኪሮቤል ወደ ቀድሞ ነገር እንመለስ የተሰኘውን ልዩ አውደ ርዕይ እያሰናዳው ሐመረ ብርሃን የብራና መጽሐፍት ድርጅት መስራቾች መካከል አንዱ የእደ ጥበብ ባለሙያ ነው። ድርጅቱ የዛሬ 4 ዓመት ከተቋቋመ ወዲህ በዘርፉ አዲሱ ትውልድ ሊቀስማቸው የሚገቡ እውቀቶችና ልምዶችን ሲያጋራ መሰንበቱን ያወሳል።
በዋናነት በሐመረ ብርሃን የብራና መጽሐፍት ስራ ድርጅት ውስጥ ያሉ ክፍሎች አሉ። የመጀመሪያው ክፍል እንደ አንድ የህትመት መጽሐፎች የሚያዘጋጅ ክፍል ነው። ሁለተኛው የቅዱሳን ስዕላት ወይም የስዕላት ክፍል ነው። በጥቅሉ ብራና ስዕላቶች የሚያዘጋጅ በበሬ በፍየል ቆዳ የሚያዘጋጅ ክፍል ነው። ሶስተኛው ክፍል የቆዳ ዘርፍ ነው። ቆዳውን በሙሉ ለሁሉም የበሬም የፍየልም ቆዳዎችን የሚያዘጋጅ የሚያቀርብ ክፍል ነው። በአራተኛ የማዕድናት ማንጠሪያ ክፍል ነው። ቅድም እንደ በርኩት ማቀት ላይ ማድላት የሚሰሩ ነገሮችን ይሰራል። አምስተኛውን ትምህርትና ስልጠና ክፍል ነው። ትምህርትና ስልጠና ክፍሉ ቋሚ ከ5 ዓመት እስከ 15 ዓመት ያሉ ልጆችን ያማከለ የአዳር መርሃ ግብር ወይም ቋሚ ሰመር ካምፕ ስልጠና አለው። አብዛኛው የተግባር እድመ ተመስጦ የሚፈልግ ከልጅነት ጀምሮ እያደገ የሚመጣ መሆኑን በመረዳት ሌሎች እሱን ከሚፈልጋቸው ትምህርቶች ጋር አንድ ላይ በማዳበል አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህር እንዲኖራቸው አውድ ለመፍጠር ብዙ የስልጠና ዘርፎች አሉት።
የብራና ላይ ጽሁፎችና ስዕሎች ጥበብ ከሞላ ጎደል በቀደሙት ዘመናት አሻራነቱ ይወሳል። የአሁኑ ዘመን ያፈራቸው ዘመነኛ የህትመት አማራጮች ብሎም የዲጂታል ዘዴዎች በተበራከቱበት ሁኔታ ግን ስለ ጥንታዊው እደ ጥበብ አሁንኛ ፋይዳ ጥያቄ የሚያነሱ ይኖራሉ። ኪሮቤል ለዚህ መልስ አለው።
ያው ለትውልዱ አንደኛ ውስጣዊ ትርጉም አለው። የማይታይ የማይገለጥ ሊሆን ይችላል። በዋናነት ይሄ የአባቶቻችን ጥበብ ነው። ብዙዎቻችን በአንድም ሆነ በሌላ መንገድ የዘነጋ ነው፣ የተው ነው፣ የጣል ነው። ነገር ግን የምናውቀው አባቶቻችን በስርዓት አስቀምጠውት ለክተው ሰፍረው መድበው ያስቀመጡት በሰዓቱ በጊዜያቸው በጣም ውጤታማ የነበሩበት ታሪክ የሰሩበት ነገር ግን እኛ በተለይ ያለፉት በቅርብ ጊዜያት ያለፉት ትውልዶች ቅድም እንዳልኩት በተለያየ ምክንያቶች ለተግባር ለሚሰሩ ሰዎች የተለያየ ስም በመስጠት ይሄ ስራ ከኛ እንዲርቅ እንዲወጣ ሌሎች ዓለም ላይ ያሉ ሰዎች ሲሰሩት ትልቅ ስራ እንደሆነ እኛ ስንሰራው ግን ስም የሚያሰጥ ክፉ ስም የሚያስነሳ እንዲሆን ብዙ የተሰሩ ነገሮች ነበሩ። በዋናነት ይህንን ግን ትውልዱ አውቆ አሁን ካለው የስራ አጥነት መንፈስ ወጥቶ የአባቶቹ ሙያ መስራት እንደሚችል አሁንም መልሶ ታሪክ መጻፍን የታየበትና የተረዳበት ይመስለኛል።
አማራ ብርሃን የብራና መጻሕፍት ስራ ድርጅት ወጣቶች እየጠፋ መጥቷል ስለተባለው ሀገር በቀል እደ ጥበብ በቂ ዕውቀት እንዲጨብጡ የትምህርት መርሃ ግብሮችን ከዘረጋ ሰንባብቷል። ተማሪዎችን እየተቀበለም ያስተምራል። ሐና ሰለሞን በመርሃ ግብሩ ውስጥ ከተቃቀፉ ተማሪዎች መካከል አንዷ ናት። የድጎሳና ሐረግ ስዕል ተማሪ ሆነችው ሐና የድርጅቱ የመገናኛ ብዙሃን ክፍል ባልደረባም ናት።
አንደኛ እንግዲህ ተማሪ ለመሆን የመረጥኩበት ምክንያት የአባቶቻችን ጥበብ፣ የቤተክርስቲያናችንን ጥበብ እየጠፋ ስለሆነ እኔም እንደ አንድ ትውልድ ተምሬ ለወደፊት ለሚቀጥለው ትውልድ ለማስተላለፍ እችል ዘንድ ለዛ ነው የመረጥኩት አንደኛ። ሁለተኛ ደግሞ ረቂቅ ስለሆነ ሰውን ልጅም የሚፈዋሽ ስለሆነ በዛ መንገድ ውስጥ መግባት ስለፈለግኩኝ ነው።
ሐና እሷን የመሰሉ ወጣቶች ዘመን የተሻገረውን እደ ጥበብ ቢማሩ ያተርፉበታል የምትለውን ታጋራለች።
እሺ፣ በመጀመሪያ ይህ እንደዚህ አይነት ነገር እንዲስፋፋ ወጣቱ የአባቶችን ጥበብ ማወቅ አለበት ብዬ አስባለሁ። አሁን ወረቀቱ እንደምናውቀው ቶሎ የሚበላሽ ነው፣ ቶሎ የሚቀዳደድም ነው እና በዛ ምክንያት ታሪክንም ሆነ መንፈሳዊ ታሪኮችን ለማስቀመጥ ብራና ማወቃችን፣ ብራና መጽሐፋችን ይጠቅመናል። አሁን በሚቀጥለው ትውልድ ትክክለኛ የእኛን የራሳችንን እውነተኛ ታሪክና እውነተኛ ጥበብ ለማስተላለፍ በዚህ መንገድ ወጣቱ መሰማራት አለበት ብዬ አስባለሁኝ።
አማራ ብርሃን የብራና መጽሐፍ ስራ ድርጅት ያሰናዳው አውደ ርዕይ ከመጋቢት 1 እስከ 7 2013 ዓ.ም የዘለቀ ነበረ። አዘጋጆች ከጠበቁት በላይ ምላሽ ማግኘታቸውን ይናገራሉ። ከጎብኚዎች መካከል አንዱ የሆነው ዳግማዊ እውነቱ አውደ ርዕዩን ከተመለከተ በኋላ የተሰማውን አጋርቶኛል።
ከመጀመሪያው ጀምሬ ሁሉንም ለፋለፍ እያልኩ ለመከታተል ሞክሬያለሁ እና የፈጠረብኝ ነገር ያው ብዙ ጥያቄ የነበረ ውስጤ የነበረ የእሱን መልስ አግኝቼበታለሁ። በተለይ ስዕላቶቹ ላይ፣ ቀለማቶቹ ላይ እንደገና አንዳንድ ይሄ መስቀሉ እንዴት እንደሚሰራ ቅርጻቅርሶቹ፣ እነዚህ ባህሎቻችን እየጠፉ ነበረ ከሀገራችን ላይ እና የተለያዩ ገዳማትም የመዞር አጋጣሚ አለኝ እና አብዛኞቹ ነገር ከውጭ በሚመጡ ስዕላት እንደዚህ ቅርጻቅርጽ እየተቀየሩ ነው እና ያ ባህላችንን እያጣ ነው ያለ ነው እና ሁሌ ቁጭት ይፈጥርብኝ ነበረ። እዚህ መጥቼ ይህን ፕሮግራም በመመልከቴ በማየቴ ድጋሚ ይሄ ነገር እንደ አዲስ በቃ እንዲነሳሳ ልጆቹ ያደረጉት ነገር በጣም ከፍተኛ እንትን እንዳለው ለመረዳት ይቻላል።
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት በተመሰረተ በጥቂት ዓመታት ውስጥ የፈጠረውን መነቃቃት ለማስፋፋት የተለያዩ እቅዶችን መሰነቁን ሰምተናል። ማሰልጠኛ ተቋሙን ለማጠናከርና ጅምሮቹን ለመቋጨት የሚያስችሉ ዓለም አቀፍ የገቢ ማሰባሰብ ስራዎችን ጨምሮ ደጋፊ መርሃ ግብሮች መዘርጋታቸውን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠልም ያለው ዝግጅት ወደ ኪነጥበቡ ዓለም ይመልሰናል። ሳሊ አለማዩ ቢራቱ ከሰሞኑ የደመና ዜማ የተሰኙ የስዕል ስብስቦቹን በፈንድቃ የበዓል ማዕከል አስመርቋል። አለማየሁ በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤት የተማረ ሲሆን ዘመንኛ ከሚባሉ ሰዓሊያን ተርታም የሚመደብ ነው። ከሙሉ ጊዜ ስቱዲዮ ሰዓሊነቱ ጎን ለጎን በኮተቤ የትምህርት ዩኒቨርሲቲ ውስጥም በስዕል ጥበብ መምህርነት ይሰራል። የደንገረመው ከሳሊ አለማየሁ ጋር ያደረገችው ቆይታ ሳሊው ስራውንና ራሱን ከሚያስተዋውቅበት ይጀምራል።
በጣም አመሰግናለሁ። ሳሊ እና መምህር ነኝ። ስሜ አለማየሁ ቢራቱ ይባላል። እንግዲህ በዚህን ጊዜ ነው ስዕል ላይ የቆየሁት። ወደ 15 ዓመታት ያህል ስዕል ላይ ቆይቻለሁ። በጣም ወደው ሙያ ነው። ይህን ይመስላል እንግዲህ ስለ ራሴ።
ሳሊና መምህርም ጭምር ነህ። ወደዛ ከመምጣታችን በፊት ግን አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ለመግባትህ ለመንደርደርህ መነሻ የሆነ ነገር ምንድን ነው?
በጣም ይገርመኛል። ምንድን ነው አሁን ብዙዎቹ እንግዲህ ጓደኞችም ስለነበሩ ብዙ ሳሊዎች ሌሎቹንም የማወቅ እድል ስላለን ምንድን ነው የሚሉት ከልጅነታቸው ጀምሮ ወይ በጉርብትና በተለያየ መንገድ ሳሊ አካባቢያቸው ላይ ሲኖር የነሱ ተስከይ ነው ያለውን ተሞክሮ ይዘው ነው አርቲስኩል ለመግባት የሰላ ያላቸው ማለት ማሳደግ የሚሞክሩት። የኔ ግን ከዛ በተቃራኒ መስለኛል። ምንም እንደዛ አይነት ፈሰብ የለኝም ማለት የልጅነት ምናምን ከልጅነት የጌት ያዘ አይመስለኝም። ግን ይትፈቸሮት ነው ቤታችን ውስጥ ምግብ ይሸጣል መጠጥ ይሸጣልና ነጋዴው ይመጣል። እንዳጋጣሚ ኮተቤ አካባቢ ስለነበርኩ የኮሌጅ ተማሪዎች ሊመጡ ይችላል ጠላም አለ እዛ ውስጥ ነው ያደኩት ለረጅም ጊዜ። ስለዚህ ይገባል እንትኖች እንትን አገኛለሁ ወረባለሁ ሂውመር አለው እና በጣም ደስ ደስ የሚሉ ነገሮች አሉት። እና እነሱ ነገሮች ካልወድ እንግዲህ ሊትፈቸው ላይ ተጽዕኖ ወይ ደግሞ አርቱ ጋር ስነ ጥፋ የሚባለው ነገር ላይ በጣም እንደወድ እሱ ተጽዕኖ አድርጎብኛል። አልወጣም እንጂ የነዛ ሁሉ ጥብቅ ነው ብዬ አስባል። ከዛ በኋላ ነው ልክ ወደ ፕሪፓራቶሪ ወደሚለው ኮንሰርት ምናምን ከመጣም በኋላ ነው ወደዚህ ሶፍት ያደረኩት።
እስቲ ያንተን የአሳሳል ዘይቤ እንዴት ትገልጸዋለህ? እንዲሁም ደግሞ ምን አይነት መልእክቶችን ነው በስዕሎች ለማስተላለፍ የምትሞክረው?
አንዳንዴ ሳብጀክት ማተር ይወስነዋል። አሁን የምሰራው ስራ እሱ ወደሚገፋኝ ነው የሚሄደው እንጂ እኔ ይሄኛውን አሳሳል ይዣለሁ እና በዚህ አሳሳል ውስጥ እየከተትኩት ይዤዋል ሄድም ሳብጀክት ማተር ነው ሊድ የሚያደርገኝ ብዙ ጊዜ። አንዳንዴ የዶ እንደ 18ኛ ክፍለ ዘመን የኢምፕሬሽኒስት ቴክኒክ እንግዲህ በዚህ በኮንተምፖራሪ ዘመንም እሱኛውን አሳሳል ትንሽ ልጠቀም ይችላል ሞደርን ይሆንና ቪንቴጅ ሚኩ ከዛኛው ጋር ሊመሳሰል የሚችል ይሆናል። አሁን ላይ የመጣሁበት ደግሞ ሶሪያሊስት የሚመስል አይነት ስሜት ይፈጥራል። ይህል ማለት ነው የሚመስል ማለት ነው። በእንደዚህ አይነት መካከል ውስጥ ግን ያው ኦልሞስት አሁን እዚህ ዘመን ላይ ያለ ሳሊ ሲስል ኮንቴምፖራሪ አርቲስት ላይ ይባል ኮንቴምፖራሪ አርቲስት ነኝ ብዬ አስባለሁ።
ወደ መምህርነቱስ እንዴት መጣ?
መምህርነቱ እንዳጋጣሚ የሆነው በዚህ የስነ ጥበብ ዘርፍ ላይ ጀመሪያ ብዙ ሰው የለም ነበር። አሁን ትንሽ የበዛ መጣ እንጂ ከዛ ፊት ቦታዎች ነበሩ፣ ክፍት ቦታዎች ነበሩ እና ጊዜ ያላቸው ለምሳሌ ሁለት ቀን ሶስት ቀን ብታስተምሪ ወይ ግማሽ ቀን ብታስተምሪ ሌሎቹ ቀን ደግሞ ስቱዲዮ የመስራት እድል ስለነበረ ማስተማሩ ባይተርፍ ራሱ አርት ስለሆነ ሌላ አዲስ ኤክስፒሪየንስ ሼር ማድረግ አይነት ስለሆነብኝ እሱኛውን እድል ተጠቀሙት እንጂ የአስተማሪነት ሀሳብም ምንም ኖሮኝ አያውቅም ነበረ። ግን ሳስተምሮ ሐዋሳ ነው የሄድኩት። ሐዋሳ መምህራን ኮሌጅ ነበር የገባሁት እና ኤስቴቲክስ የሚባል ዲፓርትመንት ነበር፣ ስነ ጥበብ፣ ሙዚቃና ስፖርት እና ስዕሉን ወይ ደግሞ የስነ ጥበብ ፓርት እኔ እሱን ኮርስ ነበር። እዛ ውስጥ ብዙ ኮርሶች አሉ፣ እነሱን ኮርሶች ይሰጥ ነበረ። ሐዋሳ አንድ አራት ዓመት ምናምን ቆየሁኝ እና በቃ ከዛ ወደ አዲስ አበባ ተመልሼ መጣሁኝ። እዚህ ከመጣሁኝ በኋላ ስቱዲዮ አርቲስት ነው የሆንኩት ሙሉ ጊዜ ማለት ነው። ከዛ ሙሉ ስቱዲዮ አርቲስት መሆን የሚያገበ የላይፍ ቻሌንጁ ትንሽ ከበድም ስለሚል ምናምን የሚያግዘው ነገር ይፈልግ ስለነበረ ፖስታ ቤት ገባሁኝ አንድ ሁለት ዓመት። ከዛ በኋላ ነው ኮተቤ አሁን ኤዱኬሽናል ዩኒቨርሲቲ የሆነው እዛ ገባሁኝ ማለት ነው። ስለዚህ አሁን ኮተቤ ዩኒቨርሲቲ ነው ኮርስ የምሰጠው። ስገባበትም አሁንም እያስተማርኩኝ የማስተማርን እንትን አይደለም ፊልም አደርገው እንዴት ነው አዲስ ነገር ሚስታ እዛ ጋር ሌላ ነገር አገኛለሁ እኔ እና መቀባበል ነው ብዬ ነው የማስበው። እና በዛ መንገድ ነው ወደ መምህርነትን ጎን ለጎን የገባሁት።
አሁን እንግዲህ የደመና ዜማ የተሰኘ አዲስ ኤግዚቢሽን ከፍተሃል። ምንድን ነው የደመና ዜማ? ምን ያህል ስራዎች ነው ያቀረብከው? ሀሳቡ ምንድን ነው? ከርዕሱ ውስጥ የተነስተ ትንሽ አብራራልኝ።
የደመና ዜማ አዲስ እንግዲህ ፈንድቃ ካልቸራል ሴንተር የቀረበ ነው። 31 ስዕሎች ናቸው ያቀረብኳቸው። እዛ ደመና እኔ ጋር እንግዲህ እንደ ሀሳብ ሆኖ መጣ። ዜማ በራሱ የራሱ ነገር አለው አይደለም? ጉጉሮ አለው፣ ሞቅ ያለም አለው። ደመና አንዳንዴ ላይክ ሀሳብ ይሆንብኛል፣ የሚሄድ የሚመጣ የሚቆም ሚዛን ቢሆናል አይደል? የሚወርድ ይሆናል እና አንዳንዴ ደግሞ መከራ ይሆናል አይደል? አሁን ትነት ነው ብለን እናስብ የለ አንዳንዴ ከባህር ላይ የሚሆን እንደገና ደግሞ ከአየር ላይ ደስት ምናምን አድርጎ እዛ ይከማችና ሲከብደው ይወዳል አይደል? አንዳንዴ ይሄ ደስት ምንድን ነው ከእያንዳንዳችንም ባ ከእያንዳንዳችን ደስታ እየትንነ ሄዶ ምናልባት እሱ ይሆን እሱ ይ ማስባለሁ። ደመማ እያልደረሰ ምግብ ላይ ያልከበ ነገር ነው። ስለዚህ እዚሁ ጋኛ ጋ ነው ማለት ነው። የእኛ ደስታ ወይ የኛ ሀዘን የኛ ምናምን ነው እና አንዳንዴ ይቆማል፣ አንዳንዴ ይመጣል። ከእነሱ ጋር ኤክስፔሪንስ አደርግ የነበረው ኤልጄስ ፓርቱን በጣም የገዘፈ ነው። ደመና ላይ ኤልያስ በደመና ያኔ ዘጸአት ላይ ሙሴ ከእስራኤል ህዝቡን ሲያወጣ እስራኤሎችን ሲያወጣ ከግብጽ ወደ አውደ ደመና እና አውደ እሳት ቀን ቀን በወደ ደመና ማታ ማታ ደግሞ በአምደ እሳት ይኖሩ ነበር ይላልና ልክ ደመናው ሲቆም እዛው ይቆማሉ፣ እዛው ድንኳናቸውን ጥሎ ይኖራሉ። እንዲህ አይነት ኤክስፒሪየንስ አለው የደመና እና አንዳንድ ስራዎች ላይ ሙሴን የመናፍቅም ስራዎች አሉ፣ የመጸለይ ስራዎችም አሉ። እንደዚህ አይነት ስሜቶች አሉ። አንዳንዴ ደግሞ ደመናው ባይትሪፍ ራሱ ከባድ ብርሃን ይከልላል አይነት ስሜት ይሄ የሚመጣው ነገር ክልሉን ፕሮቴክት አድርጎናልም ብዬ አስብና ስለሚወደን ነው ምናምን ብዬም እሱን አይነት ስሜት ይሰማኛል። አንዳንዴ ደግሞ ደስታ ይሆናል። ክላውድ ባይትሪፍ ራሱ ጥሩ ነገርም ሊሆን ይችላል። ሁሌ ሀዘን ብቻ አይደለምና ጥሩ ነገርም ሊሆን ይችላል ብዬ አስባለሁና ላዩ ላይ የመሆን ምናምን በቃ እንዳያልቅ ግን የመፈለግ ስሜትም አለ። ይሄ ላዩ ላይ የመሆን ኮንሰፕት አንዳንዴ ከችግሮቻችን በላይ የመሆን ፍላጎትንም ጎን ለጎን ያሳየኛል። እና የእነዚህ ልምምዶች እነዚህ ስብስቦች ናቸው። ደመ
ነው። እንዴት ነው የሙሉ ጊዜ ሰዓሊ መሆን አይከብድም ወይ? የስዕል ጥበብን ሄዶ ማድነቅ ሊኖር ይችላል፣ ግን ገዝቶ የራስ ማድረግ ባህል ያለ አይመስለኝም። እና ከዛ አኳያ የሙሉ ጊዜ ሰዓሊ መሆን ከባድ አይደለም? እንዴት ነው?
በጣም ከባድ ነው። እኛ ጋር በጣም ከባድ ነው። ትልቁ ቻሌንጅ እሱ ነው። ማለት ፍቅሩ ባይኖር መሰጠት ባይኖር ከባድ ሙያ ማለት የስዕል ሙያ ይመስለኛል። ወይ ደግሞ ይሄ ጥበብ ስነ ጽሁፉን በዩ ፊልሙን በዩ ምኑን በዩ ላይክ ይሄ ጥበብ ላይ ያሉ ነገሮች እንዳለ ትንሽ ከባድ ናቸው። ግን መሰጠትና ፍቅሩ ስላለ ነው ብዬ ነው ማስበው። ለዛ ነው አሁን አስተማሪነቱም ሲመጣ ሌሎች ስራዎችን ጎን ለጎን ሰዓት ሙሉ ለሙሉ ሰዓት የማይወስዱ ስራዎች ሲሆኑ ጎን ለጎን እድል የሚሰጡ ለምሳሌ ዩኒቨርሲቲ የሪሰርች ታይም ስለሆነ የሆንም ስራ አሴ ሪሰርች ብዙ ዴቨሎፕ እናደርጋለን። ተማሪዎቻችን ጋር ስንሄድ ሞሻለ ነገር ይዘን እንድንቀር ያደርገናል።
እንደ መምህርም በጥበብ ውስጥም እንዳለ ሰው ወጣቶች በዚህ ስራ ዘርፍ እንዲበረታቱ ምን መደረግ አለበት ትላለ?
እንደ ትምህርት ፖሊሲ አሁን ኦልሬዲ ገብቷል። ከኬጂ ጀምሮ እስከ 10ኛ ክፍል ማለት ነው። ስጣቱ እንዴት እንደሚወድ አናቅም እንጂ እዛት ከመሆኑ የተነሳ በቃ የወደድነው ነገር ነው። ብዙዎቻችን ማለት በጣም ደስ የሚል ነው። እኔም በጣም የተስማማኝ ነገር ነው። ግን አወራረዱ ትንሽ ያስፈራል። አምስት ትምህርት በአንድ ላይ መጥቶ አይነት ሲሆን እንዴት ነው ሁሉንም ማዳረስ ይቻላል? ስነስርዓት መስጠት ይቻላል? እንዴት እንደሆነ እሱን አላውቅም እንጂ በጣም ጥሩ ነገሩ መምጣቱ ነው። ያ ማለት በሆነ መጠን መሰረታዊ የሆኑ ነገሮችን እንዲያገኙበት ያደርጋል ያስባሉ። እሱም አንድ ነገር ነው። ሌላው ግን ምንድነው ሚዲያውም ጥሩ ነው። አሁን እናንተም ኦልሞስት እኔ ጋር መጣችሁ አይደለም? እንግዲህ አሁን ፋናም፣ ኢቢኤስም ሌሎችም ቴሌቪዥኖች ምናምን በደንብ እየሰሩ አይደለ? ሁድሁድ ስዕል ሲታይ ሄደው ያሳያሉ በሚዲያ ሰው ስለማይሄድ ቢያንስ በቴሌቪዥን በሶሻል ሚዲያ ምናምን የመምጣቱ ነገር አዌርነሱን በሆነ መጠን ቅርብ ያደርገዋል ብዬ አስባለሁ። እንደገና ሌሎች ሚዲያዎችን በደንብ ቢጽፉ አይደለ ቢያወሩበት በደንብ ቢዘግቡት ምናምን ለብዙ ሰዎች አዌርነስ መፍጠር ይችላል። ምክንያቱም ይሄ ያሉ ግን ቤተሰብን ዴቨሎፕ ያደርግ ወጣቶችን በራሳቸው ሰዓት የሆነ ሰዓት ወክ እያደረጉ ሶሻል ሚዲያው ላይ በደንብ ስላለ ማለት ነው ማስታወቂያው እና እየሄዱ ቢያዩ በጣም ኢንካሬጅ ያደርጋል ብዬ አስባለሁ።
እሺ፣ አለማየሁ ቢረቱ ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ አመሰግናለሁ።
እኔም በጣም አመሰግናለሁ።
ኤደንን እንዲሁም እንግዳዋን አለማየሁ ቢራቱን በእጅጉ እናመሰግናለን። አሁን ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ምዕራብ ኢትዮጵያ የተከሰተው ድርቅ በርካታ ብርቅዬ የዱር እንስሳት በሚኖሩበት ቦረና ብሔራዊ ፓርክ ላይ ጫና መፍጠሩ ተሰምቷል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ በተመሰረተው በዚህ ፓርክ ውስጥ የደረሱ የቅርብ ጊዜ ችግሮችን ሊያሳየን ዳዊት ገልሞ ተሰናድቷል። በመቀጠል ይቀርባል።
የደቡብ ኢትዮጵያው ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ሕይወት አደጋ ላይ ጥሏል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጎዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ።
በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ፣ ከርከሮና አጋዘን ናቸው። ምክንያቱም የሚግጡት ሳር የላቸውም፣ የመጠጥ ውሃም የላቸውም። በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው። የሜዳ አህያዋ በጣም የተጎዳችው ግጦሽና ሳር በማጣቷ ነው። እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት።
ወጣት ሮባ ዴንጌ የቦረና ብሔራዊ ፓርክ አስጎብኚ ነው። ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል።
አፍርታም ሰዲውልት
ካንል በድርቁ ምክንያት የሞቱ 43 የሜዳ አህዮችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል።
አሁንም ዝናቡ በጊዜ ካልጣለ ይላል ሮባ። በተለይ በኢትዮጵያና በኬንያ ብቻ ዝርያው እንደሚገኝ የሚነገረውና ግሬብ ዘብራ በመባል የሚተታወቀው የሜዳ አህያ ቁጥር ሊያሽቆለቁል ይችላል ሲል ስጋቱን ይገልጻል።
ኢሳኸሳ ወሬን ዱአኒ ኢሳናጋ
ግሬብ ዘብራ ከሚባለው ዝርያ ብቻ የሞቱ 3 የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ ያቀረብን ያለነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው እየሰራን ያለነው። እንግዲህ የእድል ነገር ሆኖ ከግሬብ ዘብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀጥል ከሆነ በጣም አስቸጋሪ ነው የሚሆነው።
የፓርኩ ሰራተኞች አሁን የእንስሳቱን ህይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኖባቸዋል።
ባይኒ ቢኔሰት ፓርክ ቢዩነስ ቦረና ከጅሩ ብሎኮች ሸነ ይገወል።
በአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን 2% ቢሆን ነው።
ለማሰዲል ለጉት እንደነቹ
ደገርሲ ኩንንጋሚቲ ዮደንዳም ሞቱማ ጋርደንዳም
እየተሰጠ ያለው ድጋፍ በቂ አይደለም። መንግስትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው። ምክንያቱም ይህ ሀብት አንድ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬቭ ዘብራ የምትባለው የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል።
አቶ አራርሳ ረጋሳ የኦሮሚያ ደንና የዱር እንስሳት ጥበቃና ልማት ድርጅት ስራ አስፈጻሚ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ አለመሆኑን የገለጹት ኃላፊው በኢትዮጵያና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግን ነን ብለዋል።
እኛ ትኩረት ሰጥተን ድጋፍ እያደረግን ያለነው ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮር ነው።
አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬቭ ዘብራን ቁጥር ሊያመነምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል።
አመለ እንደኘትንት ቃማ ስረት እንደገሩ
በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግስታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል።
የቦረና ብሔራዊ ፓርክ ከግሬቭ ዘብራ የሜዳ አህያ በተጨማሪ በፓርኩ ብቻ የሚገኙ 3 አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከቦረና ብሔራዊ ፓርክ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስድናል። ህገወጥ አሳ ማስገር ከተደራጁ ወንጀሎች ጋር በቅርበት የተሳሰረ በብዙ ቢሊዮን ዶላር የሚገመት ዓለም አቀፍ ኢንዱስትሪ ነው። የአየር ንብረት ለውጥ የዓለምን ውቅያኖሶች እያሞቀ በሚገኝበት በዚህ ሰዓት ንግዱ ለደህንነት የበለጠ ስጋት ይፈጥራል ሲል አንድ የብሪታንያ ተቋም አመላክቷል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዱ ወልድ ያሰማናል።
የጸጥታና የደህንነት ተቋም የሆነው የእንግሊዝ ዘውዳዊ አገልግሎት ተቋም ባወጣው ሪፖርት እንዳለው ህገወጥና ቁጥጥር የማይደረግባቸው አሳስጋሪዎች በዓመት 36.4 ቢሊዮን ዶላር ያንቀሳቅሳሉ። ይህም 33 በመቶ የሚሆነውን የዓለም አሳ ምርት ይሸፍናል። የአየር ንብረት ለውጥ ውቅያኖሱን ባሞቀው መጠን አሳዎቹ ቀዝቃዛ ወደሆነውና ጥልቀት ወዳለው የውሃ አካል ይሸሻሉ። ህገወጥ አስጋሪዎቹም አሳዎቹን ተከትለው እንደሚሄዱ ይጠበቃል። ሎረን ያንግ ከእንግሊዝ ዘውዳዊ አገልግሎት ተቋም የሚያክሉት አለ።
አሳዎቹ ከባህሩ ዳርቻ እየራቁ በሄዱ መጠን ሰዎች እየተከተሉ ነው። አሁን ያለውን የውሃ ድንበር ተሻግረው ሊርቁ እንደሚችሉ ትንበያና ስጋት አለ። ህገወጥ አስጋሪዎቹም አሳዎቹን ይከተሏቸዋል።
ይህም በተራው በባህር ዳርቻ ያሉና ኑሯቸው ከአሳ ጋር ቁርኝት ያለው ማህበረሰቦች ላይ ተጽዕኖ ያስከትላል። ሎረን ያንግ ይቀጥላሉ።
መተዳደሪያቸው ችግር ውስጥ በሚወድቅበት ጊዜ ወደ ህገ ወጥ አስጋሪነት ሊሸጋገሩና ወደ ወንጀል ድርጊቶች ሊገቡ ይችላሉ። ከአደንዛዥ እጽ፣ ህገ ወጥ የሰዎች ሽግግርና ሰዎችን በስራ ላይ መበደል ከመሰሉ ሌሎች ወንጀሎችም ጋር ግንኙነት ይኖረዋል።
በርካታ ሀገራት የባህር ድንበራቸውን ለመጠበቅ አቅም የላቸውም። በአፍሪካና ደቡብ አሜሪካ በባህር ዳርቻ የሚኖሩ ማህበረሰቦች እንደሚሉት እንደ ቻይና ካሉ አገራት የሚመጡና በከፍተኛ ደረጃ አሳን የሚሰበስቡ መርከቦች ክምችቱን በመሸርሸር ላይ ናቸው። በካሜሩን የሚኖረው አሳ አስጋሪው አልፍሬድ ስለደረሰባቸው ችግር ይናገራል።
ቻይናውያን አስጋሪዎች ከመምጣታቸው በፊት አንድ አሳ አጥማጅ በቀን ጥሩ የሚባል የአሳ መጠን ይሰበስብ ነበር። አሁን ግን ለእኛ አሳ አጥማጆች ጥሩ ጊዜ አይደለም፣ ሁኔታዎች ከብደዋል።
ቻይና መርከቦቿ ህገወጥ ስራ ላይ መሰማራታቸውን ትክዳለች። የአሜሪካው የባህር ድንበር ጠባቂ ዘብ እንደሚለው በእንደ አውሮፓውያን አቆጣጠር 2021 ህገወጥ አስጋሪዎች የባህር ላይ ዘራፊዎችን በመተካት ከፍተኛ የደህንነት ስጋት ጋርጠዋል። በእንግሊዝ የወጣው ሪፖርት እየሞቀ ያለው የደቡብ ቻይና ባህር የሽኩቻ መድረክ መሆኑን ጠቁሟል። አሳ የሚሰገሩባቸው የባህር አካላትና የውሃ ድንበሮች የውዝግብ እንዲሁም የትጥቅ ግጭት መንስኤ ሆነዋል ብሏል ሪፖርቱ። ሎረን ያንግ ይህን ያስረዳሉ።
Many relate to the China's commitment to the Nine Dash Line, which is its country's sort of self-declared kind of maritime boundary. And that is...
ብዙዎች ቻይና የውሃ ድንበሬ ብላ የሰየመችውን ከማክበር ጋር ያገናኙታል። ቻይናውያኑ ድንበሩን በታጣቂ ሚሊሻ ያስጠብቃሉ። ይህ ከብዙ ነገሮች ጋር ይያያዛል። ቀድሞንም ያለውን ውጥረት የአየር ንብረት ለውጡ እንደሚያባብሰው ይጠበቃል። ትንበያዎች እንደሚያሳዩት የአየር ንብረት ለውጥ ችግር አባባሽ መሆኑን ነው።
የውቅያኖስ ሀብቶችን በዘላቂነት ለመጠቀምና የተጠበቁ የውሃ አካላትን ለመመስረት ያለመ ዓለም አቀፍ ስምምነት ከሁለት ሳምንት በፊት በተባበሩት መንግስታት ድርጅት ተፈርሟል። ሎረን ያንግ ስምምነቱን ተግባራዊ የማድረግ አስፈላጊነትን ያስረዳሉ።
በአየር ንብረት ለውጥ ሳቢያ በውቅያኖስ ላይ የሚመጣውን ችግር ለመከላከል የምናደርገው ጥረት መልካም ቢሆንም ስምምነቶች ተግባራዊ መሆናቸውን ለመቆጣጠር ያለንን አቅም ማጎልበት አለብን።
መንግስታትና ዓለም አቀፍ አካላት ህገወጥ አሳ አስጋሪዎችን እንዲከላከሉና የውሃ ድንበራቸውን እንዲቆጣጠሩ እንዲሁም ህገ ወጥ አሳ አስጋሪዎች ለአጠቃላይ ወንጀል መበራከት ያላቸውን አስተዋጽኦ በማጤን ቁጥጥር እንዲያደርጉ በእንግሊዝ የወጣው ሪፖርት ጥሪ አድርጓል።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት።